ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ነሐሴ 15 2010 ዓ ም ፕሮግራማችን ጀመረ።
በዩናይትድ ስቴትሱ የምክር ቤት አባል ክሪስ ሚዝ የሚመራ የልዑካን ቡድን ነገ ወደ ኢትዮጵያ ሊያመራ ነው። ከጠቅላይ ሚኒስትሩና ከውጭ ጉዳይ ሚኒስትሩ ጋር እንገናኛለን። ከፌዴራል ባለሥልጣናትም ጋር ተገናኝተን ለመነጋገር ተስፋ እናደርጋለን። የውይይቶቻችን ዋና ዓላማም ምንም ሳይቀር ሁሉንም ነጥቦች ያካተተ እንዲሆን ነው።
ኮንግረስማን ክሪስ ስሚት ከተናገሩት ላይ ቀንጠብ አድርገን ያሰማናችሁ። ዝርዝሩን በአብይ ርዕስ እናቀርባለን።
1439ኛው የኢድ አልአድሃ ወይም አረፋ በዓል ዛሬ እየተከበረ ነው።
እያንዳንዱ ሙስሊም ለሌላው ወንድሙ ለራሱ የሚያስደስተውን ለቤተሰቡ የሚያስደስተውን ለወዳጁ ለዘመዱ የሚያስደስተውን ለሌላው ወንድሙ ታልተመኘ ታልተደሰተ ትክክለኛ ሙእሚን አይደለም።
ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ናቸው። የኢትዮጵያ ዑለማና ዳዋ ጽህፈት ቤት ኃላፊ መጽሔት ዝርዝሩን ያቀርባል።
ዛሬ የጤና ፕሮግራም በማክሰኞ መደበኛነት ዝግጅት ከመቅረቡ በተጨማሪ ቀሪው ጊዜ በወቅታዊ ዝግጅቶች የተያዘ ይሆናል።
ሰላም አድማጮች፣ እንደምን አምሽታችኋል? የምናስተናግዳችሁ ቆንጂት ታዬና
ጤና ይስጥልን አዲሱ አበበ ነን። አሁን የዓለም ዜናው ንባብ ይጀምራል።
አምስት አባላት ያሉት አንድ የዩናይትድ ስቴትስ ምክር ቤት አባላት ቡድን የወቅቱን የፖለቲካ ሁኔታ ለመከታተልና በሀገሪቱ የሰብአዊ መብቶች አያያዝና በዲሞክራሲ ላይ ያተኮረ ጉብኝት ለማድረግ ነገ ወደ ኢትዮጵያ ያመራል። በኢትዮጵያ የሰብአዊ መብቶች እንዲከበሩ የሚጠይቀውን ኤችአር 128 የተባለውን የዩናይትድ ስቴትስ ረቂቅ ሕግ ያቀረቡት ኮንግረስማን ክሪስ ስሚት አንደኛው የልዑካኑ ቡድን አባል ናቸው። የተወካዮች ምክር ቤት አባል ክሪስ ስሚት በጉዳዩ ላይ የኢትዮጵያ መንግስት ባለስልጣናት ሲወተውቱ የቆዩት እንደ አውሮፓውያን አቆጣጠር ከ2005 ዓ ም በፊት ጀምሮ እንደሆነ ይታወቃል። አሁን ግን ይላሉ ኮንግረስማን ስሚት፣ አሁን ግን የወቅቱ መንግስት የተስማማባቸውን ጠቃሚ ነጥቦች በግልጽ አስቀምጧል። በአብይ ርዕስ ዝርዝር ዘገባ ይኖረናል።
የሙስሊሙ ማህበረሰብ በአንድነትና በይቅርታ መንፈስ የኢድ አልአድሃን ወይም አረፋን በዓል እንዲያከብር ጥሪ ቀርቦለታል። በአዲስ አበባ ስታዲየም ዛሬ የተከበረውን የኢድ አልአድሃ ወይም አረፋ በዓል የተመለከተ ዘገባ በመጽሔት ክፍለ ጊዜ ይቀርባል።
ከዓለም ዙሪያ የተጓዙ ወደ 2 ሚሊዮን የሚጠጉ የእስልምና ሃይማኖት ተከታዮች በዚህ በያዝነው ሳምንት ለዓመታዊው የሐጂ በዓል ቅዱሷ መካ ከተማ አጠገብ ተሰባስበዋል። ምዕመናኑ አጠገብ ለአጠገብ ተፋፍገው የሚሰነብቱና ብዙውን ጊዜ የሚተኙትም ሆነ የሚመገቡት ውጭ በመሆኑ ለበሽታ ሊጋለጡ እንደሚችሉና የሳውዲ አረቢያ የጤና ጥበቃ ሚኒስቴር ታዲያ ተዘጋጅተናል ማለታቸው በዘጋቢያችን አራሽ አራብ ሳዲ የተቀናበረው ዘገባ ጠቅሷል። አዳነች ፍሳዬ ዘገባውን ይዛለች።
ዓመታዊ የሐጅ በዓል ካለፈው እሁድ አንስቶ በመከበር ላይ ይገኛል። በያዝነው ዓመት ወደ 2 ሚሊዮን የሚጠጉ ሙስሊም አማንያን ሜካ አጠገብ ተሰባስበዋል። እያንዳንዱ አቅሙ የሚፈቅድለት ሙስሊም ቢያንስ በሕይወቱ አንዴ ወደ ሜካ እንዲሄድ ይጠበቅበታል። ይሁንና ከፍተኛ ብዛት ያላቸው ሰዎች ስለሚተፋፈጉ የጤና እክል ሊገጥማቸው እንደሚችል እሙን ነው። የሳውዲ አረቢያ የጤና ጥበቃ ሚኒስትር ተውፊክ አራቢያ ታዲያ ለችግሩ ተዘጋጅተናል ብለዋል።
በአነስተኛ ደረጃም ቢሆን ማንኛውም በመተማመም የሚጠረጠር ሰው ካለ ወይም ያልተከተቡ መሆናቸውን ካወቅን ወዲያውኑ እንከትባቸዋለን።
ከ30 ሺህ በላይ የሚሆኑ የጤና ጥበቃ ባለሙያዎች በ25 ሆስፒታሎች እንደተሰማሩና ከክትባት አንስቶ እስከ የልብ ቀዶ ሕክምና ድረስ የሚሄድ ነጻ የሕክምና አገልግሎት እንደሚሰጡ ባለስልጣኑ ተቆመዋል።
ማንም የታመመ ሰው ወደ ሳውዲ አረቢያ እንዳይገባ እናደርጋለን። ከታመሙ ደግሞ ሕክምና እናደርግላቸዋለን። እስኪድኑ ድረስ በሕክምና እናቆያቸዋለን። ከዚያም ወደ አገራቸው ይመለሳሉ።
አማንያን ባለፈው እሁድ ሳውዲ አረቢያ የገቡት ከባድ ዝናብ ይወርድ በነበረበት ወቅት በመሆኑ ወደ ድንኳኖቹ ለመሮጥ ተገደው ነበር። ዝናቡ ከባራ በኋላ ግን ወደ በዓል ማክበር ሂደት ተመለሱ። የሐጅ በዓል በዓለም ዙሪያ ካሉት ግዙፍ የተደራጁ ሁነቶች አንዱ በመሆኑ ለሳውዲ ባለሥልጣኖች የሎጂስቲክስ ተግዳሮት ይደቅንባቸዋል። ባለፉት የሐጅ በዓላት በመረጋገጥ የመሞት እሳትና ረብሻ የመነሳት ሁኔታዎች ተከስተዋል። የሐጅው በዓል የሚያበቃው በመጪው አርብ ሲሆን የአማንያኑን ደህንነት የመጠበቅ ጥረት ዝግጅት ከወራት በፊት የተጀመረ መሆኑን የሳውዲ አረቢያ ባለሥልጣኖች ገልጸዋል።
ሞዛምቢክ በሀገሯ የሚሰማሩ ጋዜጠኞችን ከነገ ረቡዕ ጀምሮ በዓለም ወደር የሌለው የምዝገባ ክፍያ ማስከፈል ትጀምራለች። አዲሱ የምዝገባ ክፍያ በስፋት የተነቀፈ ሲሆን ሂዩማን ራይትስ ዎች ከልክ ያለፈ ሲለው፣ አምነስቲ ኢንተርናሽናል ከዚያች ሀገር መዘገብ የሚችል ላይኖር ነው ብሎታል። ለመሆኑ ሞዛምቢክ ምን ያህል ነው የምታስከፍለው ወይም የምትጠይቀው? አገሯ ተቀምጦ የሚዘግብ ጋዜጠኛ በዓመት $8,300፣ አዲስ ራዲዮ ጣቢያ ለመክፈት ደግሞ $35,000 ይጠየቃል። ለውጭ መገናኛ ብዙሃን የሚዘግብ የሀገር ውስጥ ጋዜጠኛ ለሥራ ፈቃዱ በዓመት $3,500 መክፈል ይኖርበታል። የሀገሪቱ አጠቃላይ የሀገር ውስጥ ምርት የነፍስ ወከፍ ገቢ በዓመት $1,200 መሆኑን ያስተውሏል። የድንበር የለሽ ጋዜጠኞች የአፍሪካ ክፍል ኃላፊ አርኖልድ ፎሮዤ የሞዛምቢክ መንግሥት የአካባቢ ምርጫዎች አንድ ወር፣ ፕሬዚዳንታዊ ምርጫ ደግሞ አንድ ዓመት ሲቀረው ይህን ማድረጉ በምርጫዎቹ ዙሪያ ዘገባዎችን ለማፈን ነው ሲሉ አውግዘዋል። የሞዛምቢክ መንግሥት በበኩሉ አንድም ከምጣኔ ሀብት አኳያ ደግሞም ሚዲያውን ስርዓት ለማስያዝ አስፈላጊ ሆኖ አግኝተነዋል ባይ ነው።
የዚምባብዌ ፕሬዚደንት ኤመርሰን ምናንጋጓ ደጋፊ የሆኑ የጦርነት አርበኞች ዩናይትድ ስቴትስ ዓለም አቀፍ ማህበረሰብ ተቃዋሚዎችን እንዲደግፍ እያበረታታች ነው ሲሉ ዛሬ ከሰዋል። ምናንጋጓ ያሸነፉበት በቅርቡ የተካሄደው ምርጫ ውጤት እንዲቀለበስም ትፈልጋለች ብለዋታል ዩናይትድ ስቴትስን። አርበኞቹ ይህን ያሉት አንድ ፍርድ ቤት ተቃዋሚው ኃይል የምርጫ ውጤት እንዲሰረዝ ያቀረበውን ክስ ለመስማት በሚዘጋጅበት በዚህ ወቅት መሆኑን ዘጋቢያችን ኮሎምበስ ሚቡንሁጋ ከሐራሬ በላከው ዘገባ ጠቅሷል። አዳነች ፍሳዬ ይዛለች።
የዚምባብዌ ገዢ ፓርቲ ዛኑ ፒኤፍ ደጋፊ አርበኞች ፕሬዚደንት ኤመርሰን ምናንጋጓን ያሞግሳሉ። የቀድሞውን ፕሬዚደንት ሮበርት ሙጋቤን ግን ያወግዛሉ። የዚምባብዌ ጠላቶች የሚሏቸውንም እንደዚሁ። ዩናይትድ ስቴትስ በዚምባብዌ ፖለቲካ ጣልቃ ትገባለች በሚል ከሚከሱት መካከል የዚምባብዌ አርበኞች ድርጅት ዋና ጸሐፊ ቪክተር ማታማዳንዳ ይገኙባቸዋል።
በአሜሪካ የሚመራው ዓለም አቀፍ ማህበረሰብ ምርጫው በትክክል እንዳልተካሄደ አድርጎ ያቀርበዋል። የዚምባብዌን የምርጫ ኮሚሽንን እያወገዙ ነው። ውጤቱ የተሳሳተ ነው በሚል ፍርድ ቤት እንዲበይንና ስህተት ነበር ለማለት እየጠበቁ ነው። ይሁንና የአሜሪካ ሕግ ዚምባብዌን እንዴት ማስተዳደር እንዳለብን እንዲመራን አንቀበልም። ተመራጩ ፕሬዝደንት በ50.8% አሸንፏል። 4 ነጥብ። እንዴት እንደመረጥን የምናውቀው እኛንን። የአሜሪካ ይሁንታ አያስፈልገንም።
የሀገሪቱ የሕገ መንግሥት ፍርድ ቤት ዋናው የዚምባብዌ ተቃውሞ መሪ ኔልሰን ቻሚሳ የምርጫው ውጤት እንዲቀለበስ ያቀረቡትን ክስ ነገ እንዲሰማ ይጠበቃል። የሀገሪቱ የምርጫ ኮሚሽን ባስታወቀው መሰረት ፕሬዚደንት ምናንጋጓ በ50.8% አሸንፈዋል። ቻሚሳ 44% ድምፅ አግኝተዋል። ዩናይትድ ስቴትስ ስለ ምርጫው በቀጥታ የተናገረችው ነገር የለም። ሐራሬ ያለው የዩናይትድ ስቴትስ ኤምባሲ ማቲማዳንዳ ላቀረቡት ክስ ምላሽ እንዲሰጥ ተሞክሮ አልተሳካም።
በዩናይትድ ስቴትስ የፕሬዚደንት ዶናልድ ትራምፕ የቀድሞ የምርጫ ዘመቻ ስራ አስኪያጅ በነበሩት ፖል ማናፎርት ላይ የተመሰረቱባቸውን የግብር ክፍያና የባንክ ማጭበርበር ክሶች የሚመለከቱት ከህዝብ የተመረጡ ክስ ተመልካች ዳኞች ዛሬ አራተኛ ቀናቸውን ይዘዋል። ስድስት ወንዶችና ስድስት ሴቶች ያሉት ሸንጎ አባላት ካለፈው ሳምንት ጀምረው ዋሽንግተን ወጣ ብሎ በሚገኝ ፍርድ ቤት በዝግ በክሶቹ ዙሪያ እየተወያዩ ናቸው። በሌላ ዜና ዩናይትድ ስቴትስ ውስጥ በመጪው ህዳር ወር የሚካሄዱት ምክር ቤታዊ ምርጫዎች እየተቃረቡ ባሉበት በአሁኑ ወቅት ሪፐብሊካኖች የፕሬዝደንት ዶናልድ ትራምፕን የህዝብ ተወዳጅነት ደረጃ በአይነ ቁራኛ እየተከታተሉ ናቸው። በአሁኑ ወቅት ፕሬዝደንቱ ያላቸው የህዝብ ድጋፍ መጠን በአማካይ 42% መሆኑ ተገልጿል። በአምስቱ የጸጥታ ምክር ቤቱ ቋሚ አባላት የተያዘው ስልጣን የተባበሩት መንግስታት ድርጅትን ሊያፈርሰው ነው ሲሉ ተሰናባቹ የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽነር ዘይድ አል ሁሴን አስጠነቀቁ። ዜናው አበቃ።
የተከበራችሁ አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። በዜና የጀመረው ፕሮግራም ማለት ነው። እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ተከተሉ።
መልካም ምሽት እንመኝላችኋለን። አስተናጋጆቻችሁ ቆንጂ ታዬና
አዲሱ አበበ ነን። አሁን የዕለቱ አብይ ርዕስ
አምስት አባላት ያሉት የዩናይትድ ስቴትስ ምክር ቤት አባላት ቡድን የወቅቱን የፖለቲካ ሁኔታ ለመከታተልና በሀገሪቱ የሰብአዊ መብቶች አያያዝና የዲሞክራሲ ጉዳይ ላይ ያተኮረ ጉብኝት ለማድረግ ነገ ወደ ኢትዮጵያ ያመራል። በኢትዮጵያ የሰብአዊ መብቶች እንዲከበሩ የሚጠይቀውን ኤችአር 128 የተባለውን የዩናይትድ ስቴትስ ረቂቅ ሕግ ያቀረቡት ኮንግረስማን ክሪስ ስሚት አንደኛው የዚህ ልዑካን ቡድን አባል መሆናቸው ታውቋል። የተወካዮች ምክር ቤቱ አባል ክሪስ ስሚት በጉዳዩ ላይ የኢትዮጵያ መንግስት ባለስልጣናት ሲወተውቱ ከ2005 ዓመተ ምህረት እንደ አውሮፓውያን አቆጣጠር ጀምረው ሲወተውቱ መቆየታቸው ይታወሳል። አሁን ግን ይላሉ ኮንግረስማን ስሚት፣ የወቅቱ መንግስት የተስማማባቸውን ጠቃሚ ነጥቦች በግልጽ አስቀምጧል። የአፋን ኦሮሞ አገልግሎት ባልደረባ ሶራ ሃላኬ ነው ክሪስ ስሚትን ያነጋግራቸው። ሰሎሞን ክፍሌ ያቀርበዋል።
ኮንግረስማን ክሪስ ስሚዝ በመጪው መስከረም ወር ውስጥ በኢትዮጵያ ላይ ያተኮረ ሌላ ስብሰባ ለማድረግ ማቀዳቸውን ለሶራ ሃላኬ የገለጹለት ሲሆን ዓላማውም እስካሁን የቆዩ ጉዳዮችን ማጠናቀቅ ይሆናል ብለዋል።
ወደ ትክክለኛው አቅጣጫ የሚያመራ ሆኖ በተለይ የጸረ ሽብር ሕጉን መንግሥታዊ ያልሆኑና የበጎ አድራጎት ድርጅቶችን የተመለከቱ ይሆናሉ።
ሶራ ያስከተለው ጥያቄ በኢትዮጵያ ጉብኝታችሁ ወቅት ከነማን ጋር ትገናኛላችሁ የሚል ነበር። የተወካዮቹ ምክር ቤት አባል ክሪስ ስሚዝ ይመልሳሉ።
ከጠቅላይ ሚኒስትሩና ከውጭ ጉዳይ ሚኒስትሩ ጋር እንገናኛለን። ከፌዴራል ባለሥልጣናትም ጋር ተገናኝተን ለመነጋገር ተስፋ እናደርጋለን። የውይይቶቻችን ዋና ዓላማም ምንም ሳይቀር ሁሉንም ነጥቦች ያካተተ እንዲሆን ነው። የፊት ለፊት ተገናኝቶ መነጋገር ጉዳይ ጠቃሚ ነው።
በኢትዮጵያ የሰብአዊ መብቶች እንዲከበሩና ዲሞክራሲ እንዲጎለብት የሚጠይቀውን ረቂቅ ሕግ ኤችአር 128 በተመለከተ ሲያብራሩም ሕጉ ሁሉም የፖለቲካ እስረኞች እንዲፈቱ፣ የፕሬስ ነጻነት እንዲኖር፣ የመሰብሰብና የመደራጀት መብቶች እንዲከበሩ፣ ሕገ ወጥ ግድያ የፈጸሙ የመከላከያ ኃይሎች ለፍርድ እንዲቀርቡ ይጠይቃል። መንግሥት ለዚህ የሚሰጠውን ምላሽ የምናካሄዳቸው ውይይቶች በሳምንቱ ማብቂያ ሲጠናቀቁ ይበልጥ እናውቃለን ብለዋል። ኮንግረስማን ስሚዝ ስለ ኤችአር 128ና 168 ይበልጥ ሲያብራሩም በእነዚህ ረቂቅ ሕጎች ዩናይትድ ስቴትስ የምትፈልገው ከመንግሥቱ ጋር ለመተባበር ነው ብለዋል። በኦሮሚያና ሶማሌ ክልል አካባቢ በቅርቡ የተፈጠረውን ግጭት አስመልክቶም ክሪስ ስሚዝ አስተያየት ሰንዝረዋል።
በዚያ አካባቢ ከፍተኛ ውጥረት ይታያል። አንድ የኢትዮጵያ ከደረስን በኋላ ግልጽ የሆነ መረጃ ሊኖረን ይችላል። ከዚያ በኋላ ለውጡን እንዴት ወደፊት ማስቀጠል እንደሚቻል እንረዳለን።
ጠቅላይ ሚኒስትር አብይ በተገኙበት የአብዮት አደባባይ የድጋፍ ሰልፍ ወቅት የቦምብ ጥቃት መድረሱን በተመለከተም ሶራ ጥያቄ አቅርቦ ነበር። በምርመራው ሂደት ለማገዝ የዩናይትድ ስቴትስ የፌዴራል ቢሮ ፖሊሶችም ወደ ኢትዮጵያ ተልከው እንደነበር ይታወቃል። ምርመራውን አስመልክቶ ያለው አስተያየት ምንድን ነው ብሏቸው ነበር። ኮንግረስማን ስሚዝ ይመልሳሉ።
Obviously a very aggressive investigation to get to the bottom of it. I'm not at liberty to really talk about who in the United States government is a part of it.
እንደሚታወቀው ጥልቅ ምርመራ ነው የተካሄደው። እኔ ምርመራ በተያዘበት ጉዳይ ላይ መናገር አልችልም። ይሁን እንጂ ምርመራው በጥንቃቄና በሕጋዊ መንገድ እንደተካሄደ ገምታለሁ። በጋራ የተካሄደውን የምርመራ ውጤትም ያሳውቃሉ ብለን ተስፋ እናደርጋለን።
ትላልቅ የመንግስት ተቋማትን አየር መንገዱን ጨምሮ ወደ ግል ለማዛወር በተጀመረው እንቅስቃሴ ላይም ተችተዋል ኮንግረስማን ክሪስ ስሚዝ።
ይሄ የሚደነቅ ሐሳብ ነው። ለሀገሪቱ ከፍተኛ ሀብት ያስገኛል። ለመዋለ ንዋይ አፍሳሾችም በር ይከፍታል። ከመንግስት መራሽ የኢኮኖሚ ምር ወደ ሆነ አሰራር እድገት ያመጣል። ውድድሮች ይኖራሉና ነው። ኢትዮጵያውያን ባለሀብቶችም በይበልጥ እንዲሳተፉበት ያደርጋል።
የዩናይትድ ስቴትስ ምክር ቤት አባላት ቡድን በኢትዮጵያ ጉብኝቱ ወቅት በሀገሪቱ ብዙ ሺዎችን የሚመለከተውን የእናቶችና ሕፃናት ጤና የሚጠበቅበትን መንገድ አስመልክቶም ከባለሥልጣናቱ ጋር በመወያየት እንደሚገፋ ተናግሯል። የጤና ጉዳይ በኢትዮጵያ ብቻ ሳይሆን በብዙ የአፍሪካ ሀገሮች ከባድ ፈተና መሆኑ ይታወቃል።
የትግራይ ቴሌቪዥን ስራ አስኪያጅ አቶ ብርሃኑ አባዲ ከስልጣን ለማውረድ የተፈጸመው አሰራር ሕግ የጣሰ አካሄድ ነው ብለዋል። ቪኦኤ ያነጋገራቸው ምሁራንና የመቀሌ ከተማ ነዋሪዎች በለውጥ ጉዞ ላይ ነን እየተባለም ፖለቲካ ፓርቲና መንግስት አንድ ተደርጎ መታየቱ ትክክል አይደለም ይላሉ እነዚሁ አስተያየት ሰጪዎች። ስራ አስኪያጁ በህወሓት ስራ አስፈጻሚ ኮሚቴ እንዲወርዱ ተወስኗል ተብሎ በትግራይ ህዝብና መንግስት ግንኙነት ቢሮ የወጣው መግለጫ በማህበራዊ ሚዲያ መነጋገሪያ ሆኗል። ሙሉጌታ አጽብሃ ነው ይዘገበልን።
ላለፉት 3 ቀናት የትግራይ መገናኛ ብዙሃን ኤጀንሲ ስራ አስኪያጅ አቶ ብርሃኑ አባዲ ከሐላፊነታቸው መውረድ መነጋገሪያ አጀንዳ ሆኗል። በማህበራዊ ሚዲያ የክልሉ ህዝብ ግንኙነት ቢሮ በፌስቡክ ገጹ ያወጣው መግለጫ አቶ ብርሃኑ አባዲ ከሐላፊነታቸው እንዲነሱ የህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚ ኮሚቴ የወሰነው መሆኑን አስፍሯል። ምክንያቱም የትግራይ ቴሌቪዥን በሚፈለገው ፍጥነት ለውጥ ማምጣት አልቻለም የሚል መሆኑን አስቀምጧል። በዚህ ጉዳይ አስመልክቶ ምሁራንና ነዋሪዎች አነጋግሬያለሁ። መምህር መኮንን ፍሳ በመቀሌ ዩኒቨርሲቲ የህግ አስተማሪ ነው። የትግራይ መገናኛ ብዙሃን ኤጀንሲ ተጠሪነቱ ለትግራይ ምክር ቤት ነው። የድርጅቱ ስራ አስኪያጅ ደግሞ የሚሾመው ወይም የሚያወርደው የክልሉ ርዕሰ መስተዳድር ነው ብሏል።
በህግ አንጻር ስናየው የትግራይ ቴሌቪዥን የተጠሪነቱና ተቋቋመበት መንገድ አለ፣ አዋጅ አለ። እንደ ተቋም ለትግራይ ምክር ቤት ነው ተጠሪ የሚሆነው። እንደ ግለሰቡ እንደ ኃላፊ ደግሞ ርዕሰ መስተዳድር ነው ተጠሪ የሚሆነው ማለት ነው። ስለዚህ አሻሻሙም ጭምር በዛ በህጉ ተቀምጠዋል።
በአሁኑ ጊዜ የድርጅቱ ስራ አስኪያጅ ከስልጣናቸው እንዲነሱ የህወሓት ስራ አስፈጻሚ ኮሚቴ እንዳወረዳቸው የተገለጸው ህግ የጣሰ አካሄድ ነው ሲሉ ተናግረዋል።
አሁንም የሚወርድበት መንገድ በመንግስታዊ መዋቅር እንጂ በድርጅታዊ መዋቅር መሆን ያለበትን የትግራይ ኮሚኒኬሽን ቢሮ መግለጫው እንዳስቀመጠው የወረዱበት የህወሓት ስራ አስፈጻሚ ነው ያወረዳቸው። ይሄ ግን የህወሓት የመሾም የእንትን ማድረግ ስልጣን የለውም። ምክንያቱም ይሄ የመንግስት የህዝብ ድርጊት ነውና አንድ ሰው ሲሾምም ሲሻርም ከሽሙቱ ሲወርድም ህግና ስርዓት ያስፈልገዋል። ያ ማለት በትግራይ መሪ ድርጅት አለ፣ ያ ህወሓት ነው። ህወሓት መንግስትም ጭምር ነው። ሆኖም ግን በህገ መንግስት ደግሞ እንደምናውቀው መንግስትና ድርጅት ተለያዩ ናቸው። እስካሁን ድረስ የነበረው ችግሮችም የመንግስትና የድርጅት የመቀላቀል ስላለ የህግ የበላይነት ተቋማዊነት እነዚህ ችግሮች አምጥቷል የሚል ነበረ። ራሱም ድርጅት አምኖበታል ይሄ። ስለዚህ የሚወርድበት መንገድ በመንግስታዊ መዋቅር እንጂ በድርጅታዊ መዋቅር መሆን ያለበትን ጥያቄ ማህቱም ማንም ታው ነው እንጂ ህወሓት ስራ አስፈጻሚ ዶክተር ደብረጽዮንም አሉበት ሌሎችም አለበት ማለት ነው። ስለዚህ ግን መሆን ያለበት በመንግስታው ማቀር አንድ ሰው ሾማል፣ በመንግስታው ማቀር ደግሞ አንድ ሰው ይወርዳል። ያው የሚመለምለው ድግድ ሆን ይችላል። ሄዶ ግን መጨረሻ ላይ ግን አንድ ሰው ሲወርድም ሲሾምም መንግስታው ማቀር ይዞ ቢሄድ ነው የሚሻለው እንጂ የድርጅትና የመንግስት መቀላቀል ሁሌ መርካማ ተደር ማድረጋት ስለሚሆን የህግ በላይነት ስለማያሰፍን ይሄ ለወደፊቱም አያስፈልግም ነው ማምነው።
የፖለቲካ ፓርቲና መንግስት ስራዎችን መቀላቀል ከአሁን በፊት የነበረ ህጋዊ ያልሆነ አካሄድ አሁንም እንደቀጠለ ማሳያ ነው ያለው ደግሞ ሌላ አስተያየት ሰጪ ሀያሉ ጎድፋይ ነው።
ህገ መንግስት ይከበር ተብሎ አልሆነም። ግን ራሱ ድርጅቱ ህገ መንግስት ማክበር ካልቻለ ሌላው እንዴት ህገ መንግስት ሊያከብር ይችላል? ምክንያቱም አሁን በዚህ ውሳኔ በቴሌቪዥን ትግራይ አስተዳዳሪ የታየ ውሳኔ በጣም ተቀባይነት የሌለው መንግስትና ድርጅት የተደባለቀበት። ምክንያቱ መንግስትና ድርጅት እስከተደባለቁ ድረስ ህግና ስርዓት ሊከበር አይችልም።
የትግራይ ቴሌቪዥን ባለፉት 3 ወራት ለውጥ በማምጣት ጉዞ እንደነበርና አሁን የተፈጠረው አካሄድ ግን ለጉዞው እንቅፋት እንዳይሆን ያሰጋል ብለዋል ሀያሉም።
ማሳተፍ ሂደት ታይተዋል። ቴሌቪዥኑ በተለያዩ ፖለቲካ ፓርቲዎች፣ አክቲቪስቶች፣ ሀሳብ ያላቸው የተለያዩ ምሁራን ወደ መድረክ እያመጣ ጥሩ የሚዲያ ፎረም ሆኖ አገልግለዋል። ሀገራዊ ለውጡ ቴሌቪዥን ትግራይ ህግና ስርዓት ወይም መጣለት አላማ አድርሶታል ወይም ወስዶታል ብለን መውሰድ ባንችልም እንኳን የተወሰነ ለውጥ ግን አይተናል።
በጉዳዩ አስመልክቶ የቴሌቪዥን ጣቢያው ሰራተኞች ውሳኔው እንደማይቀበሉት በማህበራዊ ሚዲያ እየገለጹ ይገኛሉ። በዚህ አስመልክቶም ከትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ጋር ለመነጋገርም ቀጥሮ መያዛቸው ምንጮቻችን ገልጿል። በመቀሌ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል አስተማሪ ገብረጽዮን መሐሪ በበኩሉ የሚዲያ ተቋሞች መስራት የሚገባቸውን የሀሳብ ልዩነት ማስተናገድ የቴሌቪዥን ጣቢያው ጀምሮ ነበር ብሏል።
እኔ የተስፋ ጭላንጭ ይታይ ነበር። አሁን ለምሳሌ ከዚህ በፊት ከ2 ዓመትና ከ3 ዓመት በፊት ከነበረው ሽፋን በጣም በተሻለው የተለያዩ የሚመለከታቸው ሰዎች ሀሳባቸው ይገልጹ ነበር። የክርክር መድረኮችን ይጋብዝ ነበር። ምሁራን፣ የህዝብ ድምፅ፣ ለምሳሌ የህዝብ መረረትና የህዝብ ጥያቄዎችን በጣም ያስተጋባ ነበር። ይህን ስንል ትክክለኛው የሚዲያ ፍልስፍና ተከትሎ መስራት ጀምሮ ነበር ማለት ነው።
በዚህ ጉዳይ አቶ ብርሃኑ አባዲ ለማነጋገር ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ራዲዮ ሙልጌታ አጽብሃ መቀለም።
የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። ሙስሊሙ ማህበረሰብ የኢድ አልአድሃን በዓል ሲያከብር አንድነቱን በማጠናከርና ይቅርታን በማብዛት እንዲያከብር ጥሪ ቀርቦለታል። 1439ኛው የኢድ አልአድሃ ወይም አረፋ በዓል የእምነቱ ተከታዮች በተገኙበት በአዲስ አበባ ስቴዲየም ተከብሯል። ሙክታር ጀማል ስነ ስርዓቱን ተከታትሏል።
የኢድ አልአድሃ ወይም አረፋ በዓል ዛሬ በመላው ኢትዮጵያ በድምቀት ተከብሯል። በአዲስ አበባ ስቴዲየም የተከበረው የበዓሉ ስነ ስርዓት በሺዎች ምዕመናን የተሳተፉበት ሲሆን ከወትሮው በተለየ በምዕመናኑ ላይ ደስታና የተረጋጋ መንፈስ ይታያል። ከንጋት ጀምሮ በዓሉን በተክቢራ ሲያደምቁ የነበሩ ምዕመናን በፕሮግራሙ መክፈቻ ላይ ንግግር ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተወካይ ቀዳሚ ሙፍቲ ሐጂ ዑመር እድሪስ እስልምና የውግዘት የመግደልና ልዩነት የሚፈጠርበት እምነት አይደለም ብለዋል። እስልምና እንዲህ አይነት ነገሮችን ያወግዛል ካሉ በኋላ አንድ እስላም ለራሱ የሚወደውን ለወንድሙ ይወድ ዘንዳ እምነቱ ያስገድዳልም ብለዋል።
ነቢያችን አለይሂ አፍዶሉ ሰላቱ ወሰላም ቀን እያንዳንዱ ሙስሊም ለሌላው ወንድሙ ለራሱ የሚያስደስተውን ለቤተሰቡ የሚያስደስተውን ለወዳጁ ለዘመዱ የሚያስደስተውን ለሌላው ወንድሙ ታልተመኘ ካልተደሰተ ትክክለኛ ሙእሚን አይደለም፣ ከእምነቱ ውጭ ነው የሚል ከባድ መልእክት አስተላልፈዋል።
ከተቀዳሚ ሙፍቲ ሐጂ ዑመር በመቀጠል ንግግር ያደረጉት የሙስሊሙ መፍትሄ አፈላላጊ ኮሚቴ ሊቀመንበርና የኢትዮጵያ ሙስሊም ተቋማት ለውጥ የጋራ ኮሚቴ ተወካይ የሆኑት ኡስታዝ አቡበከር አህመድ ናቸው። ኡስታዝ አቡበከር በአንድነትና ፍቅር ላይ አብዝተው የመከሩ ሲሆን ኢድን ስናከብር አንድነትን እያጠነከርን በእስልምና መርህ መከባበርን እያጎለበትን መሆን አለበት ብለዋል።
ኢድ ለሙስሊሞች ታላቅ ትርጉም አለው። ሙስሊሞች ደስታቸውን ሲገልጹ አላህ የደስታ ድልን ሲከፍትላቸው በመካከላቸው ያለውን ግንኙነት መከባበር፣ መተሳሰብ፣ አንድነት እያጠናከሩ መሆኑን እስልምና መርህ አድርጎ የመጣበት የአንድነት፣ የመከባበር፣ የመተሳሰብን መርህ ተግባራዊ የማድረግ አንዱ አካል ነው። ዛሬ ላይ የዛሬውን ኢድ በተለይ ለየት የሚያደርገውና ታሪካዊ የሚያደርገው አገራችን ትልቅ የለውጥ ጎዳና ላይ ባለችበት ሁሉም ማህበረሰብ በአንድነት በመከባበር በመተሳሰብ እጅ ለእጅ ተያይዞ ይቅርታና ፍቅርን ብቻ መርህ አድርጎ እንዲጓዝ ከመሪያችን ዶክተር ጠቅላይ ሚኒስትር አብይ አህመድ መሪነት እሳቸው ጋር ያሉት የካቢኔ አባላቶች እየሰሩትን ያለው ስራ ለእኛ ኢዳችንን ታሪካዊ እንዲሆን ያደርገዋል።
የዕለቱ የክብር እንግዳ ሆነው የተጋበዙትና ንግግር ያደረጉት የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማን በበኩላቸው ተከፋፍሎ የቆየው የሙስሊሙ ማህበረሰብ አንድነት እየተጠናከረበት ያለው ወቅት መሆኑ ይህ ጊዜ ለየት ያደርገናል በማለት ንግግራቸው ውስጥ ጠቅሰዋል። ኢንጂነር ታከለ የእንኳን አደረሳችሁ መልእክታቸውን በእስላማዊ ሰላምታ በመጀመር ለምዕመናኑ አድርሰዋል።
አሰላሙ አለይኩም የተከበሩ ሙፍቲ ሀጂ ዑመር፣ የተከበሩ ሼህ ሙሐመድ ሸሪፍ፣ የምንወድህ የምናከብርህ ወንድማችን ኡስታዝ አቡበከር አህመድ፣ የተከበራችሁ አስተባባሪ ኮሚቴዎች፣ የተከበራችሁ የከተማችን ሙስሊም ወገኖቼ፣ እንዲሁም በመላ ሀገራችን የምትገኙ የእስልምና ሃይማኖት ተከታይ፣ በዚህ በሃይማኖት ተከታዩ ዘንድ በታላቅ ድምቀት የሚከበሩ የኢድል አልዳሃ አረፋ በዓል እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን። ኢድ ሙባረክ። መጾም፣ መጸለይ ወይም ዱዓ ማድረግ፣ ወደ ፈጣሪ መቅረብ፣ ክፉ ምግባርን መኮነን የሁሉም ሃይማኖት ተቃዋሚ ስርዓት ክንውን ተደርጎ ይወሰዳል። አረፋ ደግሞ በእስልምና ሃይማኖት ትልቅ ስፍራ የሚሰጠው ታላቅ በዓል ነውና በድጋሚ እንኳን አደረሳችሁ፣ እንኳን አደረሰን ለማለት ወዳለሁ።
ከዚህ ቀደም ሲከበሩ የነበሩ የኢድ በዓሎችን በተመለከተ የሀገሪቷ ምዕመናን የተለያየ ትዝታዎች ያላቸው በተለይ ዘመድ ተራርቆ አንደኛው ከሩቅ ሆኖ የሚነፋፈቅበት በሀገር የሰገደና ኢዱን ያከበረ ደግሞ በውክቢያና ተቃውሞ የተጠመደበት፣ ነገር ግን ዛሬ በተረጋጋ መንፈስ ሁሉም ነገር ሰላምና ፍቅርን በሚሰብክ አየር እየተከናወነ መሆኑን የገለጹልኝ ከ24 ዓመት በኋላ ወደ ሀገራቸው ገብተው በምድር ኢትዮጵያ በዓል እያከበሩ ያሉት የእስልምና እምነት ምሁሩ ሼህ ሰይድ አህመድ ሙስጠፋን ቢሆኑ የሚሰማቸው ስሜት የተለየ ነው።
ከ24 ዓመታት በኋላ ነው ሀገሬ ገብቼ በዛሬ ዕለት ለመስገድ የቻልኩት። አልሐምዱሊላህ። እንግዲህ ያው ብዙ ጊዜ ብቆይም አሁን በጥሩ አጋጣሚ በጥሩ ሁኔታ ሀገሬ ገብቼ ከወገኖች ተቀላቅሌ በዚህ ቦታ በመገኘቴ ከፍ ያለ ደስታ ይሰማኛል።
በቢላል ሬዲዮ ድምፁን ሲያስተጋባ የነበረው ጋዜጠኛ ካሊድ ሙሐመድም ቢሆን ከሶስት ዓመት እስራት ስቃይ በኋላ ከእስር ወጥቶ ኢድን በጋራ ሲያከብር የለፉና የታገሉበት መና አለመሆኑን ነው የሚናገረው።
ሁሉም ላይ የምታየው ፊት ዛሬ የደስታ ፊት ነው። በጣም የሚያስደስት ነው። ከብዙ ዓመት በኋላ ይሄ ነገር መፈጠሩ ትልቅ ደስታ ስለሆነ ይሄ ነው እኛ የታገልንበትም ዓላማ፣ ትግሉ ይሄ ነው ዋናው ነገር ማለት ነው። ስለዚህ ሙስሊሙ ማህበረሰብ ለታገለበት ዓላማ ደስታን ዛሬ ላይ አግኝቶ መላው ሙስሊም ማህበረሰብ በዚህ መልኩ ተደስቶ ዛሬ ያው በዓሉን እያከበረ ነው ማለት ነው የሚገኘው።
ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን እናመሰግናለን ለዘገባው። በእስልምና እምነት ተከታዮች ዘንድ በድምቀት የሚከበረውን ይህን የዛሬውን ኢድ አልአድሃ ወይም አረፋ ዩናይትድ ስቴትስ ውስጥ የሚገኙ አማንያንም እንደ ሌሎቹ አካባቢዎች ሁሉ ወደ መስጊድ በመሄድና ሶላት በማድረስ በድምቀት አክብረውታል። ከእነዚህ ቦታዎች የአንዱን ማለትም የካሊፎርኒያውን የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው እንዲህ አቅርቦታል።
እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። ማን ልበል ስምህን?
ስሜ ኢብራሂም አብዱረዛቅ፣ ሎስ አንጀለስ ካሊፎርኒያ።
በዓሉ እንዴት እያከበርክ ነው? እስኪ የኢድ አልአድሃ አረፋ በዓል።
ኢድ አልአድሃ አረፋ ይኸው እንደምታየው በሞቅ በመቅ ባለው ሁኔታ እያሳለፍን ነው። ደስ ይላል።
በተለይ ካሁን በኋላ የሚደረገው የቤት መስተንግዶ ምን ይመስላል?
ያው ታውቀዋለህ፣ እዚህ አገር ላይ ሰብሰብ ብለን ጥሩ ጊዜ እናሳልፋለን ብለን እንጠብቃለን።
ከቤተሰብ ጋር በጋራ ሆናችሁ ማለት ነው?
በጋራ ሆነ።
ማን ልበል ነው መቢስ ልሽ?
ኦኬ፣ ስሜ ሳራ ብራዘቅ ይባላል። በጣም ደስ ብሎና ለሙስሊሞች ተሰብስበን በጋራ በመናደርገው የደስታ አከባበር በጣም ደስ ብሎና እንዲሁም ለኢትዮጵያ ለኦሞላ ሙስሊም እንትን በአሁኑ ሰዓት ባለው
የዘንድሮ ኢድ አል አድሃ በዓል ለየት የሚያደርገው ምንድን ነው? እስኪ
ለየት የሚያደርገው በአሁኑ ሰዓት በኢትዮጵያ ባለው እንትን አንድ ላይ ተሰብስቦ ሙስሊሞች በደህና ሰላም ተፈጥሮ የምናከብረው ኢድ ሙባረክ በጣም ደስ ይበደም። እንኳን ደስ አላችሁ፣ እንኳን ደስ አለን ለሞላ ሙስሊም።
ማን ልበለኝ ነው በግስምሽ?
ስሜ አኪዛ አህመድ ይባላል። እዚህ ተገናኝተን ያው ኢትዮጵያ ወገኖቻችን ጋር ኢድ አል አድሃ በሰላም እያከበሩ ከኢትዮጵያ ዘመድ አዝማድ ጋር ጎረቤቶች ጋር ተጠራርተን ጥሩ ባህል እናሳልፋለን ብለን እናስባለን። ያው እንደ ሁል ቀን ማለት ነው።
እንደው ለመላ ቤተሰቦችሽ የምታስተላልፊ መልእክት አለ?
ለመላ ቤተሰቦቼ ለኢትዮጵያ ሙስሊም በሙሉ እንኳን ለኢድ አል አድሃ በሰላም አደረሳችሁ እላለሁ።
ሁላችሁንም እጅግ አድርጌ አመሰግናለሁ። በድጋሚ ኢድ ሙባረክ። በመጀመሪያ ደረጃ እንኳን ለኢድ አል አድሃ አረፋ በዓል በሰላም አደረሰው። ማን ልበል?
እንኳን አብሮ አደረሰን። ጀማል ከድር ሎስ አንጀለስ ካሊፎርኒያ።
እሺ አቶ ጀማል ከድር፣ ዛሬ እዚህ መስጊድ ውስጥ የኢድ አል አድሃ በዓል እያከበርክ ነው ያገኘኸው እና እንዴት ነው በዓሉም በምን ሁኔታ እያከበራችሁት ነው? እስኪ
በዓሉም በጣም በጥሩ ሁኔታ ነው። ኢማማችን እሳቸው ናቸው ያስተላለፉት መልእክት በጣም ቆንጆ ነው እና ኢስላም በራሱ ሁሉንም በዓለም ላይ ያለውን ህብረተሰብ ያካትታል እና እዚህ አሁን የምታየው ዲፍረንት ግሩፕ በኢኮኖሚም የተለያየ ነው፣ ግን በእስላም አንድነት ስር በዓሉን እያከበረ ነው።
ማን ልበል? እኔ
አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህመድ ሁሴን ይባላለሁ። እንኳን ለሁሉም ሙስሊም በሰላም አደረሰ ይችላል። በዚህ አጋጣሚ ሁሉንም ለኢትዮጵያ ህዝብ ምን ማስተላለፍ መክልት እስላም ክርስቲያን ሆኖ በመተባበርና በመተጋገዝ አብረን ኢዱን በሰላም እንድናሳልፍ በዚህ አጋጣሚ መልእክቴን አስተላልፋለሁ።
ማን ልበል? አባቴ
ዩሱፍ አብዱልዋሂድ ይባላለሁ። በጣም ደስ በሚል ዒድ አድሃን አክብረናል እና ሰውም በብዛት ነበር እና ታይቶ የማይታወቅ ነው። በጣም ደስ ብሎናል እና ለሁሉም እንግዲህ ሰላም እናደርሳለን።
እንደው ከዚህ በኋላ ቤት ሲገቡ ምን ተዘጋጅቷል? እስኪ
ቤት ገብተን ከዛ በኋላ የተለያየ ምግብ እና ዘመድ ቤት ይህን ጣፋጭ የሆነ ማንኛውም ነገር ስጦታን በሆን ይህን እናደርጋለን። ተሰብስበን አንድ ላይ እናከብራለን።
ማን ልበል ስምህ?
አሰላሙ አለይኩም መሐመድ አብዱልቃድር ሎስ አንጀለስ ካሊፎርኒያ።
በዓሉ እንዴት እያከበራችሁ ነው?
በዓሉ በጣም ደስ ይላል። አልሐምዱሊላህ በጣም በጥሩ ሁኔታ እያከበርን ነን።
እንደው የዘንድሮ ለየት የሚያደርገው ምንድን ነው? ኢድ አል አድሃ በዓል
የዘንድሮ ወላሂ ደስ የሚለው በጣም ብዙ ሰው አለ እዚህ፣ ሀበሻም አለ። ያ ደስ ይላል
በጣም ጥሩ። እስኪ አባቴ እንደው የበዓሉ አስተምህሮት ምንድን ነው? እስኪ
ኢድ አል አድሃ በየጊዜው መካ፣ መዲና፣ ሐረም፣ ሰይድና ኢብራሂም ሰይድና እስማኤልን እንትን ባደረጉበትና አያም ናህር ይባላል እና በዚህ እንግዲህ ሁሉም በዚህ እንትን አድርጎ የሚያከብረው ነው እና ይህንን እንግዲህ ሁልጊዜ እድሒያ ማለት ሁሉም ሳክሪፋይስ ሰይድና እስማኤልን ስላደረጉ በዛ ያንን ፈለግ በመከተል ሁሉም በየቤቱ እድሒያ አድርጎ ለሱ ለበዛ ናህር ያርገማል።
ሁላችሁንም እጅግ አድርጌ አመሰግናለሁ። ኢድ ሙባረክ።
አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ላ ኢላሃ ኢላላህ። አላሁ አክበር፣ አላሁ አክበር። ወሊላሂ አልሐምድ።
ቆንጅት
አቤት።
ኢድ ሙባረክ።
ኢድ ሙባረክ
አልተባባልንም ቅድም። አድማጮቻችንም እንዲሁ ኢድ ሙባረክ
እንኳን አደረሳችሁ እንላለን። ደመቅ ያለ በዓል ነው
የዘንድሮ በዓል የኢድ አል አድሃ። ለየት የሚያደርገው አንድ ወዳጄ ሲነግረኝ ከዚህ ቀደም ተለያይተው ነበር በየመስጊዱ የሚያከብሩት፣ አሁን ግን አንድነት ፈጥረው በአንድ ላይ ነው የሚያከብሩት እና በጣም ገረመኝ። ይሄ ደግሞ በእምነት ደረጃ ስናየው አሁን በኦርቶዶክሱ ሁለት ሲኖዶስ ተብሎ ለብቻ ለብቻ ምናምን፣ አሁን ግን ዘንድሮ ለምሳሌ መጪውን የደመራ በዓል እዚህ አካባቢ ዲሲ ያሉት አብያተ ክርስቲያናት በአንድ ላይ ነው የሚያከብሩት። እና ዘንድሮ ለሃይማኖቶች ለየብቻ ነበር ለውጥ መጥቷል ማለት ነው። በጣም ደስ ይላል።
በጣም የሚያስደስት ነው። ከሃይማኖት አባቶችም የሚሰማው የሰላም የአንድነት የይቅርባይነት መልእክትም በዚህ በዓል ላይ ጎልቶ እየተሰማ ነው። ትልቅ ነገር ነው።
በጣም ትልቅ ነገር ነው። ቶፊቅ ዩሱፍ ነው ኢድ ሙባረክ እያለ የሚያቀነቅንልን። ወደዛው እንመለስ።
عيد مبارك عيد عيد مبارك عيد تقبل الله منا ومنكم صالح الأعمال صالح الأعمال الحمد لله عيداتنا درسا يصوماتنا كاسا باجر تملسا اجغاس دستال يا عيد الشرقودو كلهم ودا سالات بجمع ما هيدو اناتو تشيطانات دمكو واندسيتو كلهم بالو امرو وطاتا زاونتو يا مدر كواكبت مسلا واللي فكا كرمضان افسو يا ورون بركا عيد مبارك عيد عيد مبارك عيد عيد مبارك عيد عيد مبارك عيد تقبل الله منا ومنكم صالح الأعمال.
ድምፃዊውን ቶፊቅንም ኢድ ሙባረክ እንላለን።
ግሩም ድምፃዊ ነው።
ግሩም ድምፃዊ ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮች፣ እስከ ምሽቱ አራት ሰዓት የሚዘልቀው ፕሮግራማችን ደግሞ የሚያስከትለው አሁን ከእናንተ ከአድማጮች የመጡ አስተያየቶችን ማሰማት ይሆናል። ወደዚያ ነው።
አሎ ቪዮች ሰላም ናችሁ? ምን ነው የትግራይ ክልል ፕሬዝዳንት ስለ ህገ መንግስት ብሎ ህገ መንግስት በዚህ ጊዜ ድሮ ነበረ ያ ሁሉ ሰው ሲጨፈጨፍ፣ ያ ሁሉ ሰው ሲገደል፣ ያ ሁሉ በማረሚያ ቤት በየጊዜ እስር ቤቱ ሲጨፈጨፉ የት ሄዶ ነበሩ? ዛሬ ህገ መንግስት የምሉት ህገ መንግስት እኮ መጽሐፍ ቅዱስ አይደለም። ሰው የወሰነው ሰው እኮ ሊሽር ይችላል። የሚጠቅመውን የሚያውቀው ህዝብ ነው፣ ማይጠቅመውንም የሚያውቀው ህዝብ ነው። ስለዚህ እሱ ብቻውን እንደ መጽሐፍ ቅዱስ የሚያመልክበት ህገ መንግስት የለም። በየተኛውም ነገር ህገ መንግስት ይቀየራል፣ ለህዝብ አስፈላጊ ሲሆን ይቀየራል። ስለዚህ ምንድን ነው ህገ መንግስት ብሎ ምጮት? ያኔ የት ሄዶ ነበር?
ሰላም ዲዎች፣ ፋሲል እባላለሁ ከዋሽንግተን ዲሲ ነው የምደውለው። የዛሬ 10 ዓመት ወደ አሜሪካ የመጣው ወንድማችን ጆሀር መሀመድ ከዚህ በፊት የቪኦኤ እና የኢሳት የፖለቲካ አናሊሲስ እየተባለ ታስተዋውቁን ነበር። አሁን በዚህ በተገኘው ምህረትና ቸርነት ወደ አዲስ አበባ ገብቶ ነበር እና በአንድ ኢንተርቪው ላይ ምን አለ? ከአራት ወር በፊት ኦሮሚያን ማስገንጠል እንችል ነበረ ብሎ ሲናገር ነበር። እንዲህ አይነት ነገር ትክክል አይመስለኝም። ተመልሰን እንደገና የዲክታተር ስርዓት መገንባት የለበትም። አሁን ወንድማችን ጆሀር ወደ ኢትዮጵያ ከገባ ሀገራችን ሰፊ ነው፣ ምድራችን ሰፊ ነው። በይቅርታና በምህረት ልክ አሁን ለአንተ ምህረት ተደርጎል ወደ ኢትዮጵያ ወደ አዲስ አበባ እንደገባ ሌሎቹም በእርቀ ሰላም በእርቅ በፍቅር መኖር ነው የሚገባን እንጂ ይህ አላስፈላጊ ንግግሮች ለማንም አይጠቅምም። አንዳንድ ነገሮች ደግሞ ከዚህ በፊት የተናገርካቸውን ነገሮች ይቅርታ፣ በዛ ጊዜ በዚህ መንፈስ ተናግሬ ነበር፣ አሁን ደግሞ በይቅርታ መንፈስ ነው ያለሁት እና ይቅርታ ተባብሎ መኖሩ ነው የሚያዋጣው።
ተናስጥልን ከሻሸመኔ ነው የምደውለው። ሻሸመኔ ከተማ ነዋሪ ነኝ። አስራት ወልደ ገብርኤል እባላለሁኝ። ሰሞኑን በሻሸመኔ ዙሪያ በተፈጠረው አንዳንድ ችግር ዙሪያ ትናንት ከቪኦኤ በሰማነው አንዳንድ መረጃዎች በመነሳት ነው። ችግሩ የተፈጠረው እንደሚታወቀው በከተማ ውስጥ ቢሆንም በእለቱ በጠቅላላው በዙሪያው ካሉ በርቀትም ከሚመጡ ከ20 በላይ ወረዳዎች የተሰበሰቡ ሰዎች ሲሆኑ ይህን ችግር የፈጠሩት እና በእለቱ ያንን አስጠቃቂ ግድያ ያደረጉት ግለሰቦች ፈጽሞ ከተማዋን የማይወክሉ እና ከከተማዋ ጋር ምንም እውቅና የሌላቸው ሰዎች ሲሆኑ ይህንንም ለማረጋገጥ በእለቱ የከተማዋ የጸጥታ ዘርፍ ቢሮ ኃላፊ የሆኑት አቶ ናደው የሚባሉት ሰው በእለቱ ተደብድበው እንዲሁም ከዚህም አልፎ መኪናቸውም የተቃጠለ መሆኑ ይሄ ትልቅ መረጃ ነው። ምክንያቱም በከተማ ውስጥ የነበሩ እና በአካባቢ የነበሩ ሰዎች ቢሆኑ ኖሮ ይህን ሰው በአካልም ሊያውቁት ይችሉ ስለምነበረ እንዲህ አይነት አደጋም ሊያደርሱበትም አይችሉም፣ መኪናውም ሊቃጠል አይችልም ነበር እና ይህንን ከፍተኛ አደጋ ያደረሱት ጣቶች ከሻሸመኔ ከርቀት ቦታ የመጡ እና ለከተማው ባዕድ የሆኑ ሰዎች መሆናቸውን በዚህ አጋጣሚ ለመግለጽ ነው።
አስተያየት የላካችሁልንን አድማጮቻችን ሁላችሁንም እናመሰግናለን። ሌሎቻችሁም እንዲሁ በ202 205 9942 የውስጥ መስመር 14 ላይ ደውሉልን፣ አስተያየቶቻችሁን ላኩልን። ኢሜል ነው እንጂ መልከው አልደውልም ካላችሁ ደግሞ horn@voanews.com ላይ ላኩልን፣ ይደርሰናል። አሁንም በወቅታዊ የኢትዮጵያ ጉዳይ ላይ ወደ አተኮረ ቅንብር ይሆናል የምናልፈው።
ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ አገሪቱ ብዙ ለውጦችን በማስተናገድ ላይ ትገኛለች። በአንጻሩ ደግሞ በተለያዩ ክልሎችና ከተሞች ግጭቶች እየተበራከቱ እየተከሰቱ ይገኛሉ። የባህር ዳር ዘጋቢያችን አስቴር ምስጋናው ይህን ሁኔታ አስመልክታ የባህር ዳር ወጣቶችን አስተያየት አጠናቅራለች።
መጋቢት 24 ቀን 2010 ዓመተ ምህረት ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን የያዙበት ዕለት ነበር። ከዚህ ቀን ጀምሮ ላለፉት 4 ወራት በርካታ ሰበር ወሬዎችን ሰምተናል፣ በርካታ ለውጦችንም አይተናል። ይህ ለውጥ በእናንተ አይን እንዴት ይታያል ብለን አንዳንድ የባህር ዳር ከተማ ወጣቶችን ጠይቀናል።
ስሜ ባህሉ አጥናፉ እባላለሁ። የባህር ዳር ከተማ ደግሞ ነዋሪ ነኝ። ዶክተር አብይ ከመጡ በኋላ የምናያቸው ነገሮች፣ የሚታዩ ለውጦች አሉ። መዘርዘርም ካስፈለገን ለምሳሌ በአደባባይ ሀሳብን የመግለጽ፣ ሀሳብን የማራመድ ነጻነት፣ የመሰብሰብ ይህን የመቃወም ሁሉ አልፎ አልፎ የምታያቸው መንገዶች አሉ። የመደራጀት ሀሳብን የመስጠት የሚዲያ ነጻነት ሊባል በሚችል ደረጃም ባይሆንም በተወሰነ ደረጃ ሁሉ ለውጦችን እናያለን። ብቻ ሰዎቹ ከዚህ በፊት ይሰማቸው የነበሩት የፍርሃት እንትኖቹ በተወሰነ ደረጃ ተቀንሰው በተወሰነ ደረጃ ሀሳባቸውን ማራመድ የሚጀምሩበት ሁኔታ አለና አየሩን ስታዩ ትንሽ ለውጥ ያለ የሚመስል ነገር አለው ብዬ አስባለሁ።
ይህንን ለውጥ እንዴት ማስቀጠል ይቻላል?
ይሄ ለውጥ ጥሩ ነው። አሁን እንዴት ማስቀጠል እንችላለን ብዬ ሳስብ አውርሳቸው እየተከተሉት ያሉት መንገድ አለ፣ መደመር የምንለው አለ፣ ይቅርታ መንገድ አለ፣ ይሄ በፍቅር ነገሮችን የመቀየር የሚለው መንገድ አለ። ግን እነዚህ ነገሮች ትንሽ ሳያቸው ጥሩ ነው፣ ግን በአብዛኛው ወደ መለኮታዊ መንገድ አይደሉና በኩል መንገድ ልንቀበላቸው አልቻልንም ብዬ አስባለሁ። እና እንደኔ እነዚህ ነገሮች ጠንካራ በሆኑ ኢንስቲትዩሽኖች ሲቀየሩ ነው ብዬ አምናለሁ። ለምሳሌ ጠንካራ የሆነ የፍትህ ተቋማት ሊኖሩን ይገባል። ጠንካራ የሆኑ ሚዲያ ተቋማት ሊኖሩን ይገባል። ጠንካራ የሆነ የምርጫ ቦርድ ሊኖረን ይገባል። ጠንካራ የሆነ ገለልተኛ የሆነ አርሚ እና የደህንነቱን የመሳሰሉ ነገሮች ሊኖሩን ይገባል። ይሄ ባለበት ሁኔታ ላይ ሩል ኦፍ ሎው የምንለው ነገር ይከበራል ማለት ነው። ስለዚህ በዋናነት በአንድ ሰው ላይ ያጠነጠነ እና በእሳቸው መልካም ፍቃድና ይሁንታ ብቻ ሊመጣ የሚችል ነገር መሆን የለበትም። ምክንያቱም ነገ ዋስትና አይኖረንም። ነገሮች ኦሎ ፌሳድን ሊቀየሩ ይችላሉ። በኢንስቲትዩሽን ግን የሚታገዙ ከሆነ ግን በእውነትም ይህን ለውጥ ማስከተል ይቻላል ብዬ አምናለሁ።
ሳሙኤል ሰይድ እባላለሁ። በባህር ዳር ከተማ ነው የምኖረው። ባለፉት 4 ወር ያየናቸው ነገሮች በተለይም ጠቅላይ ሚኒስትሩ ከሰጡት ፓርላማ ላይ መጀመሪያ ቀን በሰጡት መግለጫ ለ27 ዓመት የነበሩትን የተለያዩ ገደቦች ልበላቸው ለውጥ ሊያመጡ እንደሚችሉ በሰጡት ተስፋ በተለይም በጸረ አሸባሪነት በኢኮኖሚ ላይ ያላቸውን መርህ በዲሞክራሲ ላይ በነጻ ምርጫ ላይ ባላቸው ወይንም መድብለ ፓርቲን መሰረት ያደረገ ዲሞክራሲያዊ ምርጫ በተመለከተ የሰጡት ተስፋ ሀገራችን ላይ መጪው ጊዜ ተስፋ የሚሰጥ እንደሆነ የሚያመላክት ነበረ። በሂደትም ለዚህ እውን ለማድረግ የሚያደርጉት እንቅስቃሴ መልካም ነው። ህዝቡም በበጎ መልኩ ተቀብሏቸዋል። እኔም እንደ አንድ ማህበረሰብ አካል ለውጡ አስደስቶኛል። ግን በዚህ መልኩ መደረግ የሚገባቸው ሌሎች ነገሮች አሉ ብዬ አስባለሁ። ይህን ለማጠናከር ደግሞ ጠንካራ ስራ ያስፈልጋል። ከመንግስትም፣ ከህብረተሰቡም፣ ከተቋሚ ድርጅቶችም ወይም ተፎካካሪ ድርጅቶችም እንዲሁም ደግሞ ማህበረሰቡ በራሱ ይህንን ኃላፊነቱን በነቃ ምክንያታዊ በሆነ መንገድ ተሳትፎ ማድረግ ጠንካራ ማድረግ ይቻላል ብዬ አስባለሁ። በዚህም የተሻለች ኢትዮጵያ ሁሉንም ያሳተፈ ሁሉም ተጠያቂነት ያለበት ሰላማዊ የሆነች ሀገር፣ ዲሞክራሲያዊ የሆነች ሀገር መፍጠር ይቻላል ብዬ አስባለሁ።
ትግስት ከሰጡ ብርሃን እባላለሁ። የባህር ዳር ከተማ ነዋሪ ነኝ። ብዙ ለውጦች አሉ፣ ግን ደግሞ ያው በዚህ ለውጥ መሀል ያልተመለሱ የህዝብ ጥያቄዎች አሉ። ያልተመለሱ የህዝብ ጥያቄዎች ያው ሲመለሱ ነው ሞር ለውጥ አለ ብለን ደግሞ እንትን ምንለው።
ያም ሆነ ይህ አሁን ከመጣው ለውጥ ጋር ሌላ አሳሳቢ ጉዳይ አለ፣ ስርዓት አልበኝነት። በዚህስ ላይ ወጣቶች ምን ትላላችሁ አላችሁ?
እሱ ነገር እጅግ በጣም ከሚያሳስባቸው ሰዎች አንዱ ነኝ። ምክንያቱም በቅርብ ጊዜ የምናያቸው በተለያዩ ቦታ ይሄ ጅምላ የሆነ ፍትህ ወይም ፍትህን በእጅ የማግኘት አይነት ነገር የማያቸው ነገሮች አሉ። በአንድ በኩል ስታስበው የህዝብ አትፈርጅበትም፣ ለ27 ዓመታት ያህል በተጽዕኖ ውስጥ የኖረ ህዝብ በመኖሩ መብቱንም ግዴታውንም እንዴት ኤክሰርሳይዝ ማድረግ እንዳለበት እናቅም ነበር ብዬ አስባለሁ። እና ያው የቤት ስራ ያስፈልጋል። በየትኛውም መንገድ የትኛውንም የነጻነት መንገድ የሚኖር ሩል ኦፍ ሎው እስካልተከበረ ድረስ አገር ትቀጥላለች ብዬ አላምንም።
ስርዓት አልበኝነት በምንም አይነት መንገድ የሚደገፍ ሁኔታ አይደለም፣ ድርጊት አይደለም። ስርዓት አልበኝነቱ ግን ከምን መጣ ብሎ መጠየቅ ያስፈልጋል። የተገደበ የተከለከለ መብቱና ግዴታውን የማያውቅ ተደርጎ የተቀመጠ እና ኦል ኦፍ ዘ ሰደን ድንገት ይህ መብት ተሰጥቷል ሲባል የተፈጠረ ነገር ያለ ይመስለኛል። በምክንያት ሳይሆን የሚደግፉሽ ያንቺ ማህበረሰብ አንድ ወገን ሲመታው ወይንም የሆነ በደል ሲደርስበት ለምን ተነካል ነው ለምክንያቱ ምንድን ነው ብሎ አይደለም የሚጠየቀው፣ ቡድን ነው የሚጠየቀው። እና ይሄ ትክክለኛ አካሄድ አይደለም። ህዝብ በራሱ ውሳኔ ሰጭም ጠያቂም ፈራጅም ሊሆን አይችልም። እና ይሄ አግባብ ያለው ድርጊት አይደለም።
ስርዓት አልበኝነቱ ያው ተቃዋሚ ነኝ። ምክንያቱም ስርዓት አሁን ላይ ነጻነት ተሰጥቶናል፣ ግን ደግሞ ነጻነት የሚረብሹ ብዙ አመፀኞች ልበላቸው እነሱ አሉና ያው እንግዲህ መንግስትም እየተከታተለ ስርዓት ቢያስይዝልን ነው ደስ የሚለኝ።
ሰላማዊ በሆነ መልኩ ማንኛውም ሰው ጥያቄውን ማቀርብ መታገል፣ ያልተመለሱ ጥያቄዎች ሲኖሩ ነገ ያው ትደርሽበታለች ማንኛውንም ነገር።
የህዝብን ሰላምና ደህንነት ለመጠበቅ ህዝቡም ሆነ መንግስት ምን ማድረግ አለበት? ሌላው ጥያቄያችን ነው።
እንደ ህዝብ ሰከን ብለን ማሰብ ይኖርብናል ብዬ አስባለሁ። ልክ መብታችንን ለማስከበር የምንሄደውን ያህል ግዴታችንን ማወቅ ይኖርብናል። ያ ማለት ደግሞ ከኢንዲቪጁዋል ራይት ጀምሮ ያለውን እንትን ማክበር ይኖርብናል ማለት ነው። አብዛኞቻችን የምንፈልገውን እንጂ የሌሎች መብት የሆነውን ነገር ሁሉ ላለመንካት የምናደርገውን እንቅስቃሴ ብዙ ጊዜ አንቆጣጠርም እና እሱ ላይ ያለው ነገር በሰከነ መንገድ፣ ከዛ ባሻገር ደግሞ ምናልባት ህግ የተላለፉ ሁኔታዎች በሚፈጠሩበት በሚያጋጥመን ጊዜ ትክክለኛ በሆነው የፍትህ ተቋማቶች ውስጥ የመዳኘት ለፖሊስ ተቋማት ውስጥ የማመልከት አይነት እንጂ ፍትህን በየትኛው መንገድ በእጃችን ለማረጋገጥ የምናደርገው መንገድ ዋጋ ያስከፍለናል።
ከመንግስትም፣ ከህብረተሰቡም፣ ከተቋሚ ድርጅቶችም ወይም ተፎካካሪ ድርጅቶችም እንዲሁም ደግሞ ማህበረሰቡ በራሱ ይህንን ኃላፊነቱን በነቃ ምክንያታዊ በሆነ መንገድ ተሳትፎ ማድረግ ጠንካራ ማድረግ ይቻላል ብዬ አስባለሁ።
መሆን ያለበት ብዬ ማምነው እኔ አንደኛ ሰው የስራውን ድርሻ ቢለይ፣ በተለይ አካባቢ ላይ ያለ ሰው አንድ ተራ ነዋሪ የእሱ ጥያቄዎችና ፍላጎቶች ፌዴራል ክልል የሚደርሱ አይደሉ። በአብዛኛው የፌዴራሉ ለፌዴራል የክልሉንም እንደዚሁ በዞን በሌላም ሌብል ያሉትን ከታች መሰረቱ ከተጣለ ሳይወድ በግድ ወደ ላይ የመሄድና የመገፋቱ ሂደት ይፈጠራል ብዬ አምናለሁ።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።
አስቴርን እናመሰግናለን። አሁንም ወቅታዊ የኢትዮጵያ ጉዳይ ላይ እንቆያለን። አዲስ አበባ በኢትዮጵያ ፖለቲካ ውስጥ አወዛጋቢና ወሳኝ ድርሻ ስታንጸባርቅ ቆይታለች። የተለያዩ ብሔር ብሔረሰቦች የሚኖሩባት በምጣኔ ሀብት በጣም ውድ የተባለው በተለይም የአዲስ አበባ መሬትን በተመለከተ የተለያዩ የፖለቲካ የግለሰብና የባለ ሀብት ፍላጎቶች ይንጸባረቁባታል። በቅርቡ የአዲስ አበባ ከተማ አስተዳደር ያወጣውን የሶስት አይነት አገልግሎቶች እገዳ በተመለከተ በዘገባ ማቅረባችን የሚታወስ ነው። የከተማ አስተዳደሩን መግለጫ መነሻ አድርገን ስለ መሬት ጥናት ያደረጉ ምሁራን ጥቅምና ጉዳቱን እንዲገመግሙልን ጋብዘናል። ዘጋቢያችን ሙክታር ጀማል ነው ያጠናቀረው።
ስለ መግለጫው ጥያቄ የማነሳላቸው በብዛት ስለ አዲስ አበባ መሬት የሙስና ምንጭ መሆን፣ ለኢፍትሃዊነት ምክንያትና ለተወሰኑት የገንዘብ ምንጭነት ነው የሚያነሱት። የዚችን አወዛጋቢ መሬት ህጎች ቀስ በቀስ እያዩ መሄድ፣ ችግሮችን እያጠሩ መንቀሳቀስ ወሳኝ መሆኑን ነው የአዲስ አበባ ነዋሪው አቶ ፈይሳ ግርማ የሚያነሱት።
እኔ ይህንን መግለጫ በፖዚቲቭ ጎኑ ነው የማየው። ይህንን ያልኩበት ዋና ምክንያት በዚህ በአዲስ አበባ ከተማችን ውስጥ የተለያዩ አካላት ከዚህ በፊት ማለት ነው መሬትን እንደፈለጉ በቁጥጥር ማለት ተመዝግቦ ይሄ የገበሬ ነው ይሄ ነዋሪ ነው ብሎ አይታወቅም። ይህንን እንደ ፖዚቲቭ መልኩ ነው የምወስደው።
የአዲስ አበባ መሬትን በተመለከተ በየጊዜው የመጡ ሹማምንቶች ስምና ህጎችን እያወጡ የተለያዩ መመሪያዎችንም ሲመሩ እንደነበሩ ነው የሚነሳው። ህጎችና መመሪያዎች በመጡ ቁጥር መፍትሄን ሳይሆን ችግርን፣ ስራን ማሳለጥ ሳይሆን ማወሳሰብን ነው ይዘው የሚመጡት የሚሉ በስጋት የሚያነሱ አሉ። በአዲስ አበባ ዩኒቨርሲቲ የልማት ጥናት ኮሌጅ ተባባሪ ፕሮፌሰር የሆኑት ዶክተር አባተ መኩሪያም ቢሆኑ የሙስና ምንጭና የኢፍትሃዊነት መሰረት የሆነውን የአዲስ አበባ መሬት በዚህ መንገድ ለማጣራት መወሰኑ በጎ ተግባር ቢሆንም ነገር ግን ብለው ስጋቶቻቸውን ያነሳሉ።
ይሄን ማየቱ በበጎ አመለካከት ነው እኔ የማየው። ነገር ግን ሁለት ነጥቦችን ማለት እፈልጋለሁ። አንደኛ ለተወሰነ ጊዜ ነው የሚለው፣ ለአጭር ጊዜ አገልግሎቱ እንደማይሰጥ በሶስቱ ዘርፎች ላይ እንደማይሰጥ ገልጿል። አጭር ጊዜ ማለት ምን ማለት ነው? የጊዜ ገደብ መኖር አለበት። እስከዚህ እስከዚህ ብሎ የጊዜ ገደቡን ቁጭ አድርጎ ማስቀመጥ መቻል አለበት። ስለዚህ ህብረተሰቡም ተገልጋዩም ያችን ጊዜ ገደብ ይጠብቃል ማለት ነው። በዚህ ጊዜ ገደብ የሚፈልገው ነገር አስተዳደሩ መስራት እንኳ ባይችል በኋላ እንደገና ማራዘም የሚችልበት ሁኔታ ያለ ይመስለኛል። እና አንደኛ የጊዜ ገደብ ሊኖረው ይገባል ባይ ነው።
ዶክተር የራስ ወርቅ አድማሴ በአዲስ አበባ ዩኒቨርሲቲ ማህበራዊ ሳይንስ ኮሌጅ ከሰላሳ ዓመት በላይ በመምህርነት የቆዩ ምሁር ናቸው። የዶክተሬት ጥናታቸውንም መሬት ላይ ያተኮረ ጥናትን አድርገው ተመርቀውበታል። በቅርብ ጡረታ የወጡት ዶክተር ራስ ወርቅ አድማሴ በመግለጫው ከወጡ ነጥቦች ውስጥ የመሬት ቆጠራን በተመለከተ ጥሩና በጎ ጅምር መሆኑን ያነሳሉ።
በአዲስ አበባ ከተማ ውስጥ መሬትን በተመለከተ ሰዎች መሬትን እንዴት ያገኛሉ? ለማምረቻም ሆነ ለስራም ሆነ ለመኖሪያም ሆነ እንዴት ያገኛሉ? እንዴት የቀድሞ ይዞታዎች ሰነድ አልባ ያሉት እንዳሉትም ቢሆኑ እንዴት ሰነድ ያገኛሉ? ህገወጥ ይዞታዎች የሚባሉት እንዴት ወደ ህጋዊነት ሊገቡ ይችላሉ የሚለው ሁሉ በትክክል እንዳልሄደ ይታወቃል። ይሄ ደግሞ የከንቲባዎቹ ወይም ደግሞ የአመራሮቹ ወይም የከሌ ጥፋት ሳይሆን በጠቅላላ ስርዓቱ በጣም በሙስና የተዘፈቀ ስለነበረ አንዳንድ ቦታ ላይ ይህንን እናደርግላችሁ ዘንድ ይህን ያህል ክፈሉ እየተባለ ሰዎች አንዳንድም እየከፋበት ሙልቻቸውን ይወጥተዋሉ ይባላል። አንዳንድ ጊዜም ደግሞ የተሳካላቸዋሉ ይባላል። በዚህ አይነት ሁኔታ የተሰራበት አለ። በትክክልም ደግሞ በአግባቡ የተሰራበት ሁኔታ አለ።
የመግለጫውን ጥቅም በተመለከተ ቅጥና ስርዓት በጠበቀ መንገድ ሊሄድ እንዲችል ፈርቀዳጅ ነው፣ መንገድም ያስተካክላል ነው የሚሉት የአዲስ አበባ ነዋሪው አቶ ፈይሳ። ከዛም አልፎ በግለሰብና የተለያዩ ድርጅቶች እጅ ተሰብስበው የተጠረነፉ መሬቶችን ይነጥላል። ይህ በጎ ሀሳብ ነው ነው አቶ ፈይሳ የሚያነሱት።
የአዲስ አበባ ከተማ እንደምናውቀው የኦሮሚያ ዋና ከተማ ናት። ኦሮሚያ ገበሬዎች ከዚህ በፊት በዚህ ከተማ ውስጥ እንደምኖሩ ይታወቃል። ይህንን የማይታወቁ ባለስልጣናት፣ ደላላዎች እነዚህን ገበሬዎች ሲያፈናቅሉ ከንብረታቸው በግል ጥቅማቸው አድርጎ መሬትን ሲሸጡ ሲገዙ ሁሉን እንደምጠቀሙ እና አሁን የመጣው አዲሱ አስተዳደር ይህንን የመሬት ጉዳይ በሁሉንም መሬቶችን ለምሳሌ በባለ ሀብት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ የተለያዩ በማይታወቅ አካላት ይዞ የነበረውን ወደ ስርዓት ይመልሳል ብዬ አምናለሁ።
ዶክተር አባተ መኩሪያው ግን እንደየጥሩ ሀሳቡ ሁላ ስጋትም አላቸው። በተለይ ከስጋቱ የመግለጫው አጭርና ጥቅል መሆን፣ የተለያየ ግልጸኝነት አለመኖሩ ለግል ትንታኔ እንደሚያጋልጥ እና ይህ ስጋት መሆኑን ነው የሚያነሱት ዶክተር አባተ።
ሁለተኛ መግለጫው አጭር ነው። አስተዳደሩ ብቻ ነው ምክንያቱም ውስጡን የሚያውቁ አስተዳደሩ ብቻ ነው። እንደ እኔ አይነቱና ነዋሪው የአዲስ አበባ ነዋሪ ህዝብ ዝም ብሎ መላምት ግምት ነው ሊሰጥ የሚችለው። መሬት ላይ ብዙ ችግሮች አሉ፣ ለሙስና የተጋለጠ ነው እያለ የራሱ ምክንያት ከመስጠት ውጪ ይሄ መግለጫው ምክንያቱን በግልጽ አያስቀምጥም። ዘርዘር ባለመልኩ ምክንያቱ በዚህ 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 መልኩ በዚህ ሶስቱ ዘርፎች ላይ ደግሞ እንዲህ አይነት ምክንያቶች ስላሉ በዚህ ምክንያት የተነሳ ጊዜ ገደብ ኑሮት ይሄን ነገር እስከሚያጣራ ድረስ እነዚህ አገልግሎቶች አይሰጡም ብሎ መግለጽ ነበረበት ብያ አምናለሁ። ከዚህ ውጪ ግን እኔ በበጎ ነው ማየው ይሄን ጉዳይ፣ ምክንያቱም ለማህበረሰቡ ስለሆነ።
ዶክተር የራስ ወርቅም ቢሆኑ በወጣው መግለጫ ላይ እንደ አዎንታዊ ጎኖች ሁላ አሉታዊ ጎኖች እንዳሉት መቃኘት እንዳለበት ይመክራሉ። በተለይ የመሬት ህጋዊነትና አጠቃቀምን በተመለከተ እስከዛሬ አዲስ አበባ ላይ ሰፊ ችግሮች እየታዩ መሆኑን ይገልጻሉ። ይህንን ለማስተካከል ጥንቃቄና በጥራት የሚሰሩ ስራዎች ያስፈልጉናልም ይላሉ። ከዚህ ቀደም በትክክል አለመሰራቱ፣ ግልጸኝነት አለመኖሩ ለሙስና ተጋልጦ ችግሮችን ሲፈጥር ቆይቷል። ይህ አሁኑ ከመሰረቱ መታረም አለበትም ብለዋል።
ኦዲት ለማድረግ ብለው አቁመዋል አይደለ? ኦዲት አድርገው መልካም አስተዳደርን ለማምጣት ከሆነ ጥሩ ነው፣ ግን እንደለመዱት ሌላ የጉቦ ኢንዱስትሪ ለመፍጠር ከሆነ መጥፎ ነው። አሁን እንግዲህ ማንኛውም ነገር ይቁም ሲባል ለስንት ጊዜ ነው? ምክንያቱም አንዳንድ ሰዎች ደግሞ ለምሳሌ ገንዘብ ተበድረው ለመስራት ወይም ኢንቨስት ለማድረግ በተጠንቀቅ ላይ የሚጠብቁ ይኖራሉ። እነኚህን ምን ያህል ነው የሚያስጠብቃቸው? ምን ያህል ጊዜ ይፈቃ ነው? ረጅም ጊዜ የሚፈጅ ከሆነ ያው እንግዲህ ማንኛውም ፍትሐዊ አገልግሎት በጊዜው ካልተሰጠ እንዳልተሰጠ እንደተነፈገ ነው የሚቆጠረው። ስለዚህ ይሄንን እንግዲህ በፈጣን ጊዜ የሚደረግ ከሆነ እና የተስተካከለ ተጠያቂነት ያለበት አይነት አሰራር የሚተካው ከሆነ በጣም ጥሩ ነው። ግን ይህም አይሆን ከሆነ ታጥቦ ጭቃ ነው የሚሆን።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሰለሞን አባተ የሚያቀርበው የጤና ፕሮግራም ደግሞ ይቀጥላል።
የኢቦላ ቫይረስ ኮንጎ ውስጥ መዛመቱን ቀጥሏል። እስካለፈው ሳምንት አጋማሽ 42 ሰው በኢቦላ ምክንያት ሞቷል። ወረርሽኙን ለመቆጣጠርና እንዲያከትም ለማድረግ ያግዛሉ የተባሉ 5 የሙከራ ሕክምናዎች አገልግሎት ላይ እየዋሉ ቢሆንም በውጤታማነታቸው ላይ ሳይንቲስቶቹ እርግጠኛ አይደሉም። ይሁን እንጂ ሁሉም የሕክምና ሙከራዎች እስካሁን ደህንነታቸው የተጠበቀ መሆኑን ሪፖርተራችን ካሮል ፒርሰን ዘግባለች። የዛሬ ጤና ጉዳይ ነው። የዛሬ 23 ዓመት አንድ ለኢቦላ ቫይረስ ተጋልጦ አልጋ ላይ ውሎ የነበረ ሰው በአስደናቂ ሁኔታ ይተርፍና እንዲያውም እያገገመና እየተጠናከረ ይሄዳል። ተአምር ተብሎ የተወራለት ክስተት ሆነ። ሰውየው በእግሮቹ ከቆመ በኋላ ሐኪሞች ደሙን ሲመረምሩ ቫይረሱን ሊዋጋ የሚችል ጸረ ኢቦላ ተሐዋስያን በሰውነት ውስጥ መኖራቸውን አስተዋሉ። ከዚያ በኋላ የዩናይትድ ስቴትሱ ብሔራዊ የጤና ምርምር ኢንስቲትዩት ሰውየውን ወደ አሜሪካ ወሰደውና ተመራማሪዎቹ እነዚያን በደም ውስጥ የተገኙ ሴሎችን በቤተ ሙከራ እንደገና ሰርተው ቫይረሱን ሙሉ በሙሉ ማጽዳት ቻሉ። እነዚያን በአዲስ ሁኔታ የተቀመሩ የመከላከያ ደቂቃን ሐዋሳት ለእንስሳት ሲሰጡም ለቫይረሱ በተጋለጡ በአምስት ቀናት ውስጥ ከወጓቸው እንስሳቱ ከዚያ በኋላ የኢቦላ በሽታ ተጋላጮች እንደማይሆኑ አረጋገጡ። ያ ከአንድ ነጠላ ሴል የተቀመረ ጸረ በሽታ ህዋስ ኤምኤቢ 114 ተብሎ ነው የተሰየመው። ዛሬም ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ኢቦላን ለመከላከል ዘመቻ እየተሰራበት ነው። ክትባቱን ያገኙ ሁሉ ለኢቦላ ቫይረስ ተጋልጠው እንኳ ቢሆን ያንሰራራሉ፣ ይጠነክራሉ፣ ይድናሉ የሚል ብርቱ እምነት አላቸው ምርምሩና ሕክምናው ላይ ያሉት ባለሙያዎች። ይሁን እንጂ ማንኛውም መድኃኒትም ሆነ በሽታ መከላከያ እንስሳት ላይ ውጤታማ ስለሆነ ብቻ ለሰውም ይሰራል ብሎ መደምደም እንደማይቻል የሰውነት መቆጣትና የተላላፊ በሽታዎች ምርምር ተቋም መሪ ዶክተር አንቶኒ ፋውቺ አሳስበዋል።
ምንም አይነት ይሁን ውጤት አሳይቶ ከሆነ አሁን መናገር አንችልም፣ ምክንያቱም ልናነጻጽርበት የምንችለው ከዚህ ቀደም የተመዘገበ አንዳችም መረጃ የለንም።
አሁን ይህ መከላከያ ወይም መቆጣጠሪያ ሊሆን ይችላል የተባለ ክትባት ወይም ህዋስ እየተሰጠ ያለው ከርኅራሄ በመነጨ ሐሳብ ብቻ እንደሆነ ነው እየተሰማ ያለው እንጂ ያድናል፣ የቫይረሱን እድገት ያቆማል ከሚል እምነት አይደለም። በሙሉ የወረርሽኝ ወቅት ይህ ዘዴ ሥራ ላይ ሲሞከር የአሁኑ ወይም የሰሞኑ የኮንጎ የኢቦላ አጋጣሚ የመጀመሪያ መሆኑ ነው። በእንስሳት ላይ ከተደረገው ውጪ በሰው ላይ የተካሄደ ምንም ሙከራ የለም። ለማመሳሰል እንኳን የሚያስችል የይስሙላም ቢሆን ሙከራ የተደረገበት ሰው የለም። ለማንኛውም ግን ቀደም ካሉ ጥናቶች በመነሳት ክትባቱ ቢያንስ ጉዳት የማያስከትል መሆኑን አመልክተዋል። በርግጥ ከኤምኤቢ 114 ሌላ ከሶስት ነጠላ ሴሎች ከተዘጋጁ ክትባቶች የተሰራው ውሁድ የሆነ ዚማፕ የሚባል ክትባትም በአሁኑ ወረርሽኝ ኮንጎ ውስጥ እየተሰጠ ነው። ለማንኛውም ለኢቦላ ፍቱን ነው የተባለ መድኃኒት እስካሁን የለም። ለሕክምና መጠቀም የሚቻል ለመከላከል ብቻ ሳይሆን ለታመሙ ሰዎችም የሚታዘዝ መድኃኒት መገኘት ኢቦላን የማቆሚያ እጅግ የሚመረጠው መንገድ እንደሆነ ፋውቺ አመልክተዋል። አንድ ካሊፎርኒያ የሚገኝ የምርምር ተቋም የመራው ጥናት እንደሚጠቁመው ደግሞ እነዚያን በሽታ አምጪ ተውሳኮችን መከላከል ወይም መቋቋም የሚችሉት ህዋሶች የታማሚዎችን የተፈጥሮ ጥንካሬ ወይም ቅስም አጎልብቶ ሰዎች ለኢቦላ ከተጋለጡም በኋላ ቢሆን ሰውነታቸው በሽታውን እንዲዋጋ ያግዘዋል።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራልን
ንጉሱ ታምሬ፣
የምንሰናበታቸው አስተናጋጆች
ቆንጂት ታዬና
አዲሱ አበበንን።
አብራችሁን ስለቆያችሁ እናመሰግናለን።
ትግርኛ ፕሮግራም ይቀጥላል። በእኛ በኩል
ሰላም፣ በደህና አደሩ።